ለማራሩ የቲፒኤልኤፍን ዝግጅት የጦርነት ዝግጅት በሚመለከት በየጊዜ ኢንፎርሜሽን አቀርባለሁ። ቢያንስ ቃንቋን ለማሸሻል ተመከረው ለምንድን ነው? ምክንያት አለ ወይ? ኢሜል ነው። እነዚህ ናቸው ጥያቄዎች። እና የመጀመሪያውን ጥያቄ ሰለሞን ይረዳኝ ይባላል። ከተላከና ሶስተኛ ነው። አታውል። ላንተ ይጥቀ
እሺ አንደኛ ጥያቄ በተመለከተ ምንድነው ጓድ ሃና ጓድ ላይ የተባሉት እነማን ናቸው የሚል ነው። በዚህ ሰላሞን ነኝ እኔ ለነገሩ እንትኑ የሚቲንጉ ቼር ነኝ ለጊዜው ለአሁኑ። እና የመጀመሪያውን ጥያቄ ለመመለስ እሞክራለሁ። ጓድ ሃና ላይ የሚባሉት እነማን ነበሩ? በኋላስ ወዴት ደረሱ? ምን ሆነ? የሚል ጥያቄ ነው። ኢሴንሻል ጓድ ሃና ላይ
እንትና ብርሃነ መስቀል ረዳና ጌታቸው ማሩ ናቸው። አክቹዋሊ አሁን ሁለቱም በህይወት የሉም። ያው እንደምታውቁት ብርሃነ መስቀል ረዳ
ከዋናው የኢፒአርፒ ዋናው ነገር ምንድነው? እነሱ ማይኖሪቲ ሆኑ፣ ሌሎቹ ማጆሪቲ ሆነው ማጆሪቲ የሆኑት ኢህአፓን ይዘው ቀጠሉ። ማይኖሪቲ የሆኑት ወጡ ከኢህአፓ ማለት ነው። ኢሴንሻል በተነሳው የሀሳብ ልዩነት ምክንያት እና በዚያም መሰረት ብርሃነ መስቀል ከወጣ በኋላ እንግዲህ በቀጥታ ወደ ደርግ የገባ አይመስለኝም። አይ ዶንት ኖው ግን የራሱን ጎሬላ ሙቭመንት ለማንቀሳቀስ ሞክሯል እና አይ ቲንክ በሰሜን ሸዋ ይሁን በወሎ ክፍለ ሀገር የተወሰነ ቡድን የጎሬላ ቡድን ለማንቀሳቀስ ሲሞክር እዚያው አካባቢ ነው ከበው የገደሉት የሚባለው። ሌላ እንግዲህ ቬሪያንት የሆነ እንትን ኢንፎርሜሽን ካለ ኋላ ልናጣራው እንችላለን። የጌታቸው ማሩ እንዴት እንደሆነ አላውቅም። ሬሌ እኔ ማቀው የለኝ ማሳጅ ነገር ግን ያው ከድርጅቱ ወጥቷል። ከወጣ በኋላ በሆነ ሁኔታ ላይ እሱም ተሰውቷል። በምን አይነት እንደተሰዋ አላውቅም። አይ ሀቭ ኖ አም ናት ፕሪቪ ቱ ዛት ኢንፎርሜሽን ግን አይ ቲንክ ይህ ኢንፎርሜሽን አለኝ የሚሉ ሰዎች በቤት ውስጥ ካሉ ሊያስረዱን ይችላሉ። we can welcome that kind of information. Quiet. Mike is at the No, I'll talk in the sun.
That's good.
ሶስት ክላሽን ያዙ ሳይቱ ተገንተው ተዋይተን እኔ ደማኔ ጆይን ደማላ ረጋቸው ሌላ ደግሞ በራይሬሽን ፕላን ዋዴት በተገኘችበት እንድትገደል ተብላ ፍላ ተገናኝ ፋብሪካ ቸሚስ ፋብሪካ የጉራጌ ብሔረሰብ የሆነች ልጅ ሁለታችን ይለን ወደ ከተማ ተመልሰናል። ሆኖም በውይይታችን ላይ ሀነ መስቀል እንቢ በማለት እንኳን እርምጃ መውሰድ ሲችል ዝም ብሎ ለቆኝ ያን ያህል የዲሞክራቲክ አሰራር ስልት የምሰማውና ያየሁት ልዩነት ስለነበረው እኔ አንዳንድ ሰዎች በፓርቲያችን አካባቢ በአመራር ላይ ያሉ በተለይም መስራች ጓዶች ነን የሚሉ ስለ ብርሃነ መስቀል መጥፎ ነገር ሲነሳ ስለነበርኩና ሳላየሁት ሰውየውንም ስላነጋገርኩት ያንን የመሰለ አሰራር ስላላየሁበት ዲክታተር ነው የሚባለው አልቀበልም። ምናልባት ሌሎች ነገሮች ሊኖሩ ይችላል። ሆኖም ግን መርሃ ቤቴ አካባቢ እንቅስቃሴዎች እንደሚያደርግ ራሴ ምስክር እንደነበር እንዳየው አካባቢ እንደነበር መግለጽ ወዳለ
መልካም ይሄ እንግዲህ እንደምሳሌ ሶሪ እንደምሳሌ ሆኖ የቀረበ ጥያቄ ነው። ለዚህ አለ ጥያቄ መልስ ተሰጥቷል ይህ ቤት በሚችለው ደረጃ። ከዚህ አልፈን በዚህ ላይ ብዙ ድዌል አናረግም። በእያንዳንዱ በምሳሌ ደረጃ የመጣ ወይ በምን የመጣውም በዚያ ላይ ልንቆይበት አንችልም። ዋናው መሰረት ምንድን ነው? በውስጥ ፓርቲ ዴሞክራሲ ጉዳይ ላይ የመነጋገር ጉዳይ ነው። በዚያ ላይ እንግዲህ ምሳሌዎች ናቸው እነዚህ እንጂ ዋናው ሀሳብ አይደሉም። እና ከዚህ ቀጥዬ ለጓድ ሰለሞን ገብረስላሴ ሌሎቹን ጥያቄዎች እንዲመልስ ድል ሰጠዋለሁ።
ወጥ ሚኒስትር ኦኬ ሁለተኛው ጥያቄ እንግዲህ አንድ ጥያቄ ነው ያለን። በወያኔ ህወሓት እና በኢህአፓ መካከል የነበረው ትልቁ ልዩነት ከትግራይ ውጡ የሚል ነው። መሰረታዊ ጥያቄያቸው ይሄ ነው። ከመጀመሪያው ጀምሮ ይሄ የኛ አካባቢ ነው፣ የኛ ግዛት ነው፣ መውጣት አለባችሁ፣ ትምክተኞች ናችሁ፣ አባይ ኢትዮጵያ የሚል ቅጽል ነበር የሚሰጡን። ታላቋን ኢትዮጵያ የሚፈልጉ ማለት ነው፣ መውጣት አለባችሁ ነው። ይሄንን ነው ለመወያየት የምንፈልገው ከእናንተ ጋር የሚል ነው። ሌሎች በሁለተኛና ሶስተኛ ደረጃ ዝቅተኛ ጥያቄዎች የታሰሩ ሰዎችን ማስፈታት፣ በተለይ እስረኞችን እነሱም የተወሰደባቸው አንድ ቦታ መድኃኒት ምናምን ነበር እኛ ጓዶች የወሰደባቸው አንድ ቦታ እሱን መመለስ፣ እንዲህ እንዲህ የመሳሰሉ ነገሮች ናቸው። እነዚህም ይፈጽማሉ፣ ግን ሁለት ሰው እዚህ ይፈቱና ሌሎች ሶስት ሰዎች ያስራሉ። እንደሱ ነው። ዋናው ጥያቄያቸው ግን ከትግራይ መውጣት አለበት ኢህአፓ የሚል ነው። ኢህአፓ ደግሞ በእኛ ወኪሎች በኩል ሊሞከር የማይችል ነው፣ ሊታሰብ የማይችል ነው። እሱን ነው እንግዲህ ለውይይት እንትን እናደርገው እያሉ ያዘገዩን ማለት ነው። ጨርሻለሁ።
የቱ ላይ ነው ጓድ ሰላም? የቱ ላይ
ለፍኛ
ባህር ጋር የጀመረ ተቆፋል ስቲኪ ቦርድ ነው። ሶ ዋን ኳይ ማይክ ኦፍ ዘስ
የሚባለው ባንድ መጨረሻ ተደረገ። ከዛ በኋላ የኛዎቹ እንደዛ ያለ ብቻ መውሰድ ሲጀምሩ አሁን ከዛ በኋላ የጋነ የፈቶ መጨረሻ የመስዋዕት አንድ አይነት ከተበች ሳጭ ጋር ያለው ነጥብ ነው። ስፒድ ብዙ ጊዜ በጥያቄ ላይ ያለኝ ተከፈው ይላሉ መውጫ አለበት አንድ መንገድ በዚህ ነበር በሌላ በኩል አንተው አንቺ መንገድ አንድ ሰው ብቻ የነዛን ሁሉ አቆሙ ያስቀረች ብቻ መንገድ ነው ነበር ሳቢያና እንዴት እንዳርግ ብሎ ያቄ ዛፍ ነው ማለት ዛራይ ቋንቋ ሳሃየ እንደማር ሰጣን ሲዛው ሲነበረ አለጨ ነበር እንዴት እንዳርግ እንደዚህ የተፈጠራቸው ሁሉ ከቋቸው ተባለ ተለቆ ከወጡ በኋላ ሄደው ሌሎችን ጓዶች ከታጥሎ ደም ዋጎቁ ያለባት ኃይል ቆጥዋት ትንሽ ነው ከተፈጠረ ወሰዱ ነጆይ ናስታት አለ አልተረፈ ኃይል አልተረፈች ከዛ በኋላ ጦርነቱ በዚህ ቀጠለ። ያ ዋናው ጦርነት ጥቅም ባንክ መልክ ነው ከዛ በኋላ ያጠቃ
የሚለው ማስረጃ ያለው አይመስለኝም ግን ተነስተዋል ይሄንን ሰምቻለሁ ግን ቀድም እንዳልኩት ራሱ በሰራዊት ውስጥ የተነሳው ከስቃሴና የተከሰሱ ሰዎች ትፍጻሜነት አላገኘም በፕሮሰስ ላይ ያለ ነው ጦርነቱ የመጣው ማለት ይቻላል እና ምናልባት ምርመራው ቢጠናቀቅ ኖሮ መልስ ወይም ነው ወይም አይደለም ለሚለው ምናልባት ይገኝ ይሆናል ማስረጃ ብዬ ገምታለሁ። ግን ያነሱ ሰዎች እንደነበሩ አስተውሳለሁ ከነሱ ጋር የተገናኙ ናቸው የሚል ግን ማስረጃ ያለ አይመስለኝም በዚህ ደረጃ እኔ እስከማውቀው።
አስተያየትም መስጠት ይቻላል ያከ ይቻላል። ቀጥታ ካላ ረቃው ነው ያ ቀደም እንዳልነው ትንሽ ጠጋ ጠጋ ማለት ብትሞክሩ ምክንያቱም እንትኑ ማይኮ ብዙ ሊርቃችሁ ከጓድጃ ጎን ብትሆን መልካም ይሆናል።
በቅርቡ የሚመጡት በተለይ ወያኔ እየተጠራከረ ወደ ስልጣን በተቃረበበት ወቅት ያሰ በጎጃም እና በጎንደር ከሀገሮቹ በቂ ሰራዊት ነበሩ ያንን ሰራዊት ዝም ብሎ ነው አጥማናሪ አደረጉ ይላል በቅርቡ የመጡት እንዲያስወጫን ሁሉ በቅርቡ የሚመጡት እና በዛ ወቅት እንዴት ነበረ የኃይል አስተላለፉ ከወያኔ ጋር በሰጣት ሰጥ ያደረገ ነው እንደው ከተደረገ ስለሚል ወንጀል ካለ
ስታንድ ዲፈርላክ
አህ
ለማለት እኔ እንግዲህ ያው ኮስታ ፓርቲ ዴሞክራሲ ጋር የተያዘው ነገር ነው ለማንሳት የሞከርኩት ለዚህ ነው። ምናልባት ግን አንተን ጥያቄ ለማለስ ደሞ ከኔ የተሻለ ወድማሽ አይመስለኛል የተሻለ ሰው እውቀት ያለው እናሱ ቢናገር ጥሩ ነው።
ያስፈልገዋል እንደዛ ያለ ነገር ከጥያቄ ወጣ ይላል። ሆኖም ግን ቤት ውስጥ ከተነሳ በመጠኑ ልሞክር እንዳጋጣሚ ሆኖ በወያኔና በሃፓይ ሐሰ ጦርነት ዋዜማ ላይ እኔ ተልኬ ይሄንን ከፋሲካ ጋራ የውጭ ያለውን ስራ እንድንሰራ ውጭ ወጥቼ ነበር። ግን በዋዜማው አካባቢውን አለቀቁም ጦርነቱ ሲጀመር ገና ጉዞ ጀምሬ ወደ ጎረቤት ሀገር ውስጥ ነበርኩኝ። የተወሰኑ ጦርነቶች ተጀምረው ሲካሄዱ እዚያ ጎረቤት ሀገር ሆኜም እንትን አግኝቻለሁ። በዝግጅት ደረጃ ላይ ይሄ ነገር ሊመጣ ይችላል በሚል ከማዕከላዊ ኮሚቴ እንደዚሁም ደግሞ በሰራዊት ደረጃ ከዛም አልፎ በህዝብ ደረጃ አንድ ኮንፈረንስ ተካሂዶ ህዝቡን ለማዘጋጀት ዝግጅት ነበረ። የደርግ ጋራ የሚደረገው ጦርነት አዝም እንትኑ እየተካሄደ በነበረበት ጊዜ ይሄ ነገር ቀጣይ ነው እና ኢትዮጵያን ለማዳን ሀገራችንን ለማዳን አላማችንን ከግብ ለማድረስ በአሁኑ ጊዜ ሙሉ ሞቢሊዜሽን አድርጎ ይሄንን የጠባብ ብሔረተኛ አደጋ መቋቋም ያስፈልጋል በሚል የኢሃፓ አመራር ማዕከላዊ ኮሚቴ እንደውም እዚህ ከመጣው በኋላ ተመልሼ ገብቼ ፕሌነም ተደርጎ ይሄ አደጋ አለ ተብሎ ተወስኖ ሞቢላይዝ እናደርግ ተብሎ ተወስኖ ዝግጅት ይደረግ ነበር። ከዚህ ዝግጅት አካል አንዱ ከዚህ ዝግጅት አካል አንዱ በብስፋት ማሰልጠን አለብን። ለጦርነት ዝግጁ የሆኑ የአካባቢው ወጣቶችንም ተሰደው ከነበሩትም ከከተሞችም በዚያ በምንንቀሳቀስባቸው ሁለት ክፍለ ሀገሮች በአቅራቢያ ካሉ ከተሞች ወጣቶች መጉረፍ ጀምረው ነበር እና ሰፋ አድርገን በርከታ አድርገን ማሰልጠን አለብን የሚል ውሳኔ ተወስኖ በዚህም ውሳኔ መሰረት ለመጀመሪያ ጊዜ በኢህአፓ ታሪክ ከ3000 ያላነሱ ወጣቶች ማሰልጠኛዎቻችን ገብተው ነበር በአንድ ጊዜ ማለት ነው። እና ሁለት ማሰልጠኛዎች ውስጥ እየሰለጠኑ ነበር እነዚህ ወጣቶች። እና ቋራ አንድ ማሰልጠኛ ዋናው ማሰልጠኛችን እዚያ ነበር። ሁለተኛ ማሰልጠኛ በኋላ በዚህ በደርግ ዘብረዘይት የተባለችው ወንበራ የምትባለው ከመተከል አውራጃ ውስጥ ከዚህ ከወለጋ ተዋሳኝ የሆነች ኦሮሙኛ ቋንቋ የሚነገርባት አካባቢ ናት። ሁለተኛው ማሰልጠኛችን እዚያ ነበር። በእቅዳችን መሰረት እነዚህ ሁለት ማሰልጠኛው እየሰለጠኑ ያሉት ወጣቶች ስልጠና ሲጨርሱ ከፊሉን ወደ ወሎ ከፊሉንም ደግሞ ወደ ወለጋ በማስገባት የወያኔን መተላለፊያ እንዘጋለን የሚል እቅድ ነበረ። ጥናቶች ወደ ወሎም ወደዚህኛውም አካባቢ ገባ ወጣ በማለት ጥናቶችም እየተደረጉ ነበር። እና ይህ እቅድ እንዳለ ደርግ እንደምባይ ካፕተናደ የደርግ ጦር እና ለተወሰነ ጊዜ መቋቋም አልቻለም። ይሄ ለደሰ የሚባለው ልጅ ከእንትን ከወሎ ፈረጠጠ ከትግራይ ፈረጠጠ የወሎ ህዝብ ሲዋጋ እንኳን ያንን ማዋጋት አልቻሉም። እና የኛ ሰልጥን ነው የነበረውንም ለማስተጣቅ እንችል ነበረ መሳሪያው ረካከስ መጣ። የኛዎቹ ሰልጥነው ሳይጨርሱ ምንም ማድረግ አይቻልም ነበር። እና ወያኔ ከሻቢያ ጋራ ከሱዳን ጋራ በእነዚህ እዚህ ባሉት አቀነባባሪነት በእነዚህ በትልቆቹ እንትን ገላባት የሚባለው ስፍራ የጆይንት ኮማንድ ነበራቸው ከነዚህ ሁሉ የተውጣጣ። እና ያ ነበረ ጦርነቱን በእኛ ላይ መጨረሻ የተካሄደውን ጦርነት ያቀነባብር የነበረው አካል። እና በየምሽቱ የሚዘረፉ ነገሮችን ከኢትዮጵያ ማውጣትና ለጦርነቱ አስፈላጊ የሆኑ ነገሮችን በብዙ ትረክስ እስከ 40 በሚደርሱ ትረክስ በየምሽቱ ከሱዳን ወደ ኢትዮጵያ ማስገባት ይደረግ የነበረበት ፌዝ ነው ያ። እንግዲህ እኛም በገፍ እየመለመል ከጎረቤት ሀገር መላክ ላይ የመላክ ፕሮሰስ ነበረ። ያንንም እንደ ወትሮ ሰራዊት የሚጎዳበት ሁኔታም እንዳይኖር በነገራችን ላይ አሁን በሚከተለው ርዕስ ይተከሳል ለየት ባለ ሁኔታ ዝግጅቱ እየተደረጉ ነበረ። ህዝቡን ሞቢላይዝ ማድረግም ተጀምሮ ነበረ። እና አንድ ጉባኤ የቴዎድሮስ ከተማ ተብላ በምትታወቀው በቋራ ውስጥ የህዝብ ጉባኤ ተደርጎ ከተለያዩ አውራጃዎችና ከጎጃም እና ከበጌምድር ከሁለቱም ቦታ በአቅራቢያ ካሉ አውራጃዎችና ከተማዎች ታዋቂ ሰዎች ተጋብዘው አንድ ኮንፈረንስ እንዲህ ያለ ነገር ሊመጣ ይችላል ተዘጋጁ በሚል አንድ ኮንፈረንስ ተደርጎ ሴሚናር ተደርጎ ነበር። እና ይሄን አህል ነው በዝግጅት ደረጃ ዝግጅቱ ተጀምሯል ግን ቀደሙን። እና ቤዚካሊ የቀደሙበት ምክንያት ይመስለኛል መረጃ ይሰጧቸው ነበር እነዚህ ትልቆቹ ማለት ነው እዚህ ያሉት። እና መረጃ ይሰጧቸው ነበር ክንችት ያለበትንም ሁኔታ ያውቃሉ። ስለዚህ ግጅትም እንግዲህ ምንም ኢንፎርሜሽን አያገኙም ማለት አይቻልም በተቻለን ብንተባበቅም ብንከላከልም። ከዛ በላይ ግን ደርግ ራሱ በስብሶ ነበር ውስጥ በስብሶ ነበር። ማንኛውንም እቅዱን ወያኔና ሻቢያ ያውቁ ነበር ማንኛውንም የወታደራዊ እቅድ ረጅ በዚህ አሽዋ ገበታ የሚባለው ነገር ከተሰራ ወይም ደግሞ ፋይናል ዲቴይሉ ከወጣ ወያኔና ሻዕቢያ ያውቁታል እና የመንግስት በመንግስት በኩል የሚያሉት ወታደሮች ሰለባ እየሆኑ ነበር በዚያ ወቅት እና በፍጥነት ነው ኮላፕስ ያደረገው የደርግ ወይም የመንግስት ጦር የተባለው እና ይሄ የኛንም የዝግጅት ጊዜ ያሳነትን አለብን ያየናቸው ነው የመቱን ማለት ነኝ እና ጦርነት አልተደረገም የተባለው ግን ቶታሊ በጣም በመቶዎች እና በሺዎች ያለቁበት ጦርነት ነው የተካሄደው ብዙ ቦታ ላይ አንድ ቦታ ሻወራ የሚባል ቦታ ከወያኔዎች ቢያንስ ከ2000 በላይ አልቆባቸዋል እና አንድ የኛዎቹ በእንትን ብለው ይዘውት የነበረው እንትን መሽከውበት የነበረው ቦታ ላይ እናስልቅቃለን ብለው መተላለፊያቸው ሊሆን ይችላል የተባለ ቦታ ስለነበረው ወደዚህ ወደ ቋራ ወደ ቤዝ ኤሪያችን እና ብዙ ብዙ ጦርነቶች ነበሩ ከፍተኛ መስዋዕትነት ደርሷል በሁለቱም በኩል በእኛም በኩል በእነሱም በኩል እንትን ነበረ እንትን ይሄ ናዳ ዝም እያሉ ብዙ ኃይል በማሰለፍና እንትን በማለት ነበር ለማሸነፍ የሞከሩት እንጂ ብዙ መስዋዕትነት የተከፈለባቸው ትልልቅ ውጊያዎች ነበሩ።
እሺ እናመሰግናለን አቶ መርሻ ጥሩ ገለጻ ሰጥተናል። አሁን እንግዲህ ከስቲ ካንድ ከአሲማሮም እድል ሰጣለሁ እጆች ስለወጡ አስቻለው ማይኩን ትይዛለ እና ጥያቄን አቀረብ።
ይሰማል? አንዳንድ በሉኝ እስቲ። ይሰማል? እሺ አመሰግናለሁ አሉላ። ሰላም ወገኖቼ በዛ በዳላስ ከተማ ይሄንን ውይይት የምታደርጉ እኛ ካሲምባሩም ሰላምታችን እናቀርባለን። በርግጥ ዘግተን ስለ ጆይን ስላደረግናችሁ በእኛ በኩል ያለው መልእክት ይተላለፍ አይተላለፍ አላወቅንም። ካልተላለፈም እንግዲህ ወደ በኋላ በኩል እንገልጻለን። የኔ ጥያቄ እንኳን ወደ ተነሳችሁበት የመጀመሪያው አጀንዳ ይሄውም አቶ ሰለሞን ያዙት አጀንዳ ውስጥ ፓርቲ ዲሞክራሲ የሚለው ነው። እንግዲህ በተለይ በሰራዊቱ አካባቢ የነበረውን የዲሞክራሲ ሁኔታ ገልጸውልናል። በሰራዊቱ ህግና ደንብ ባለው structure እንዲቀርቡ ይዋዩ እንደነበረ አንዳንዶቹ ደግሞ ከዛ አልፈው የሰራዊቱ ከወታደርነት ውጪ እንዲወጣ ያደረጉትም ሁኔታዎች እንዳሉ ገልጸዋል። እንግዲህ እኛ እስከምናቀው ድረስ ኢሃፓ የአንደርግራውንድ የህቡ ድርጅት መሆኑን እናቃለን። የህቡ ድርጅት ደግሞ እንደዚህ ተሰብስቦ ተዋይቶ ሐሳቦችን የማቅረብና የማንሸራሸር ችግሮች እንዳሉት ቀድምም እርሶ ገልጸዋል። በተለይ በከተማ አካባቢ ተነስተው የነበሩ ችግሮች ምናልባት ከዛም ይመጣል ሊሆን ይችላል እና ብዙዎቹ ባሁኑ ሰዓትም ከዚህ በፊትም ኢሃፓ ህቡ ስለሆነ ይሄ ውስጥ ፓርቲ ዲሞክራሲ የለውም ይላሉ። ችግሩ ግን ከምን እንደመጣ ደግሞ ቀድም እርሶ የገለጹት አለ። አሁንም በብዙዎቻችን ኢሃፓንም እናየው የህቡ ድርጅት ነው። ምንም እንኳን በውጭ ያሉ የኢሃፓ አባላት እንደዚህ መድረክ አግኝተው እየተዋዩ ሐሳቦቻቸውን ሊያሸራሽሩ እንደሚችሉ እናያለን። ነገር ግን አሁንም ኢሃፓ የህቡ ድርጅት እስከሆነ ድረስ ይህን ውስጥ ፓርቲ እንቅስቃሴ እንዴት ነው ሊያደርግ የሚችለው? ዲሞክራሲ እንቅስቃሴ እንዴት ነው ሊያደርግ የሚችለው? ባለፈው እንግዲህ ችግር ነው ያይተም የሚባለው የህቡ ድርጅት መሆኑ ጉዳት እንዳመጣበት ነው። አሁንስ ኢሃፓ ከህቡነት ወጥቷል ወይንስ አሁንም የህቡ ድርጅት ነው? አመሰግናለሁ።
ቀጥሎ ሁለተኛው ጥያቄም አንድ ላይ ለመመለስ በየዳ ማይክ ትይዛለህ እንለቅልሃለሁ። በየዳ ማይክ ያስ
ኦኬ ቴንክ ዩ አላ አመሰግናለሁ ከተሰማ እንዳንስቱኝ እስቲ ኦኬ ይሰማል ማለት ነው ቴንክ ዩ እኔ ሁላ ብዙዎቻችን እዚህም ቤት እዛም ቦታ ዳላስ ቴክሳስ ለተሰበሰባችሁት እና አመሰግናለሁ። በርግጥ አሁን ስለገባሁ ይቅርታ አድርጉልኝና መጠይቀው ጥያቄ ተጠይቆ ሊሆን ይችላል። ብዙዎቻችን በዛ ድርጅት ውስጥ ያሳለፈን አብዛኛው ጄነሬሽኑ በአጠቃላይ በእኛ ጄነሬሽን የነበረው ሁሉ የኢፒአርፒ አመራር ስለተሰርቷል ስለተ የተሰራው የኢትዮጵያን ህዝብ ለመጉዳት ሳይሆን የመጀመሪያ ፓርቲ የመጀመሪያ የሆነ ስርነቀል ለውጥ ለማምጣት የታገለ በመሆኑ በፓርቲ ውስጥ አሰራር እንጂ በሌላ ነገር አይደለም። በርግጥ ባንድ ትግል ውስጥ ውጣ ወረድ ይኖራል ያለው በዛ ውጣ ወረድ ውስጥ ነው እነዚህ ስህተቶች የተሰሩት ያለው። ያኔ ባዘራ አደርገኝም ወይንም ይሄን ያህል እንትን አይለኝም ያለው ያለ ነገር ነውና ምን ተብቀው ነው ካንድ ታጋይ ወይንም ለመታገልና ዲሞክራሲን ለሚፈልግ ሁሉ ያንን ሁሉ ስህተት በሚሰራበት ሰዓት እናቋለን ያንን ስህተት እንደሚሰራ የታወቀ ነው። አመራሩ ብቻ ሳይሆን ሁላችንም በአቅማችን ኃላፊነት ነበረብን። ኃላፊነቱን መውሰድ ደግሞ ግዴታ ነው። ዛሬ በዚህ መድረክ ላይ የሚታየው ግን ሌላ ነገር ነው። ያለፈውን ስህተት ደጋግሞ ማራዘን ነው የሚታየው ያለው። ሁላችንም ስህተቱን እናቀዋለን። የወደቅንበት የተነሳንበትን መንገድ እናቀዋለን። አሁን መደረግ ያለበት ወደፊት እንዴት እንሄዳለን የሚለው ጥያቄ ነው። ከዚህ በፊት ባሲምባ መድረክ ላይ ወንድሞቼና እህቶቼ መታችሁ በየቦታም ደግሞ መጽሐፉንም ሆነ የተለያየ ነገር ያነበባችሁ በተለይ ያሲምባ መድረክ ላውራና አቶ መርሻ ዮሴፍ መጥቶ ያለውን ሁኔታ ሁሉ ገልጿል። ያሱ አለማየሁም እንደዛው በተደጋጋሚ መጥተው ሁኔታውን ገልጸዋል ያለው። እኔ ስለዚህ አሁን ምጠይቃችሁ ይሄ ስብሰባ መሆን ያለበት ወደፊት እንዴት እንሄዳለን ነው መሰብሰብም ያለበት። እንዴት ድርጅቶች ይሄንን ድርጅት ጆይን አድርገን አብረን የምንራመድበት መንገድ ተጨባጭ ሁኔታዎችን ገምግመን ብዙ አባላቶች ቆመን ትግሉን በጎሪጥ ያየነው ነው። ያ እንዳይሆን ነው እንዴት ጆይን እናደርጋለን። ጆይን ካደረግን በኋላ የኃይል አሰላለፎችን ማወቅ አለብን። ያለውን ተጨባጭ ሁኔታዎችን መረዳት አለብን። ለምን ፓርቲውን እንደገና ጆይን ማድረግ እንደሚገባን ከገባን በኋላ ደግሞ ምን እንደሚያጋጥመን በትግል አምባ ላይ ብዙዎቻችን ሌዚ ሆነናል ወይን ሰለፎናል ከኢንፎርሜሽንም ርቀናል አሁን ለምን ጆይን ማናደርግበት ምክንያት የመሳሰሉትን ነገሮች እንደ ቀድሞ ሴቶችን ወጣቶችን እንዴት እንደምናደራጅ የመሳሰሉትን ነገር ኢንፎርሜሽን ሰጥተው ግልጽ በሆነ መንገድ የምንራመድበትና አሁንም ቀድሞ ጥለን የሄድነውን ቤት ጆይን ለማድረግ ስለምንፈልግ ያለን ብዙ ልጆችም ስለሚፈልጉ ወጣቶችም ሆነ በኔ እድሜ ያሉትም ያ የመሳሰሉት ነገር መወያየት ሲገባ አሁንም አላዘኑ እኔ ትክክል አይመስለኝም ያለው። ኢቭን በግላችን ልናገኘው የምንችለው ኢንፎርሜሽን በዛው ያለፍንበትም ስለሆንን ቀላል ነው ለኛ የተጠያየቅንም እያነበብንም ያለ ነው። ቀጥታ መርሻንም መጠየቅ እንችላለን ያለ ነው። እያሱንም ልንጠይቅ እንችላለን ከአስከፈ ስለ ድርጅቱ የሚያውቁ እና ወደዛ ውይይት መሄዱ እኔ ትክክል ይመስለኛል ብዬ ነው ማስበው። እንዳስተያየትም እንደ እንትንም ነው አባ በለሳ እንዲያደረገ እንትና ወደዚህ ሄደ ይሄ ማን ነው ብርሃነ መስቀል ምናምን የሚባለው ነገር ሁሉ እኔ ማላዘን ነው። ትግላችንን ወደኋላ መጎተት ሳይሆን በዛ እያላዘንን መኖር አንችልም። ከእንግዲህ ወዲያ ፋሽስቶችና ጠባብ ብሔረተኞች አገራችንን ወረዋል። እድሜያቸውን ለማራዘም ነው የሚፈልጉት። ወደድንም ጠላንም እዛ ገብተናል ያለው። የታሪክ ግዴታ አለብን። ያንን ግዴታ መወጣት የሚገባንና ሌላ ድርጅቶች ሁሉ እንደ እንጉ ላይ በአንድ ለሊት ፈርደው ተፈጥረው ወድቀው ተነስተው ሲበተኑ ነው የምናየው። በትግል ያለው ግን ይሄው ፓርቲ ስለሆነ አሻሽለን ተሻሽሎ የሚጓዝበትን መንገድ መፈለግ አለብን። ያንን እናውራ። ያ ጆይን ሰዎች የሚያደርጉበትን የጥንትም ጓዶች ሆነ አሁን ሐላም ያሉት የምንሄድበትን መንገድ ካሁን እዚህ ብንወያይበት እንጂ ባለፈው ማላዘኑ ጊዜ ማጥፋት ነው በያስባለው። ይቅርታ ረጅም ሰዓት ስለወሰድኩ ያለሁት እና ስብሰባው በዚህ መንገድ ቢካሄድ የበለጠ ይመስለኛል ለማለት ነው፣ አሳሰብ ለመስጠት ነው። ቴንክ ዩ ሶ ማች።
እሺ ጸማል በየዳ ስከንሶ በጣም እናመሰግናለን። ጥሩ አስተያየት ነው የሰጠህን። ቤቱም በጭብጨባ ነው አስተያየትን የተቀበለው። ጥሩ አመለካከት ነው። እንግዲህ በዚህ ላይ አቶ ሰለሞን የሚሉት ከቤቱም አስተያየት አለ። መጀመሪያ እስቲ ለዶክተር ሙልጌታ እሰጣለሁኝ ማይክ፣ የእሳቸውን አስተያየት እንስማ።
በድርጅት ውስጥ አማኮ የሚባል የአባላትን መብት አስጠባቂ ኮሚቴ ነበረ እና ይሄ በተለያዩ ከድርጅቱ ውስጥ ለመውጣት ፍላጎት ምክንያት የሚፈልጉ ሰዎች እየሸፈኑት ነው የሄዱት ያለው እንትን የሚል ስሜት እኔ ነው የፈጠረብኝ። አሁን ቅድም ያነሳው ሰው ግለሰብ በመጽሐፉ ብቻ ሳይሆን እዚህ ዋሽንግተን አካባቢ በተለያየ ጊዜ ጥያቄም አስተያየትም ንግግርም በሚያደርግበት ጊዜ በጭራሽ እች ነጥብ አንስቷት አያውቅም። ያው በድርጅቱ ላይ መጠቆም እና ድክመቱን ለማሳየት ከመሞከር በስተቀር እና ምንድን ነው ይሄ ነጥብ የሚያሳየኝ ድርጅቱ ውስጡ የነበሩትን ያሰራር መልካም ያሰራር ባህሪዎችን ገና ለህብረተሰቡ አላስጨበጠም እና ማስጨበጥ ኃላፊነት አለበት። ለራሱም ወደፊት ለሚሰራውም ስራ አስፈላጊ ነው የሚል ይመስለኛል። ከዚሁ ጋር ተያይዞ የዚህ የዲሞክራሲ ሀሳብ እንደ በእውነት ሁላችሁም የቦታው ላይ እንደምታዳምጡት ሁሉም አዋቂ ነው፣ ሁሉም ዲሞክራሲን ያውቃል። ነገር ግን በተግባር ሲፈጸም አይተናናቅም። ከራሱ ከአቶ መለስ ጀምሮ ዲሞክራሲ ይባላል። በተለያየ ቦታ ላይ ይሄ ነገር በቃል ደረጃ ከመፈጸም ከምን ነገር በስተቀር ምንነቱ አይታወቅም። በተለይ ሰለሞን ሬሊ በትክክል እናድርገው። አንደኛ ይሄ የውስጥ ፓርቲ ጉዳይ ጎልቶ የታየበትን ሁኔታ አንድ የጦርነት ጊዜ ስለነበረ፣ ሁለተኛ ነገር ደግሞ በራሱ በወታደርነት ክፍል ውስጥ የተነሳ ጥያቄ ስለነበር የዲሞክራሲ ጥያቄ በዛ ሁኔታ እንዴት ነው የሚታየው የሚለውን ነገር በትክክል አሁንም ድርጅቱ ራሱ ያውቀው እንደሆነ ነው እንጂ እነኚህ ልዩነቶችን ለህብረተሰቡ አላስጨበጠም። አንድ የጦር ኃይል አንድ የጦር ክፍል ዲሞክራሲን እንዴት አድርጎ በምን አይነት መንገድ ነው የሚጠቀምበት? ምን ያህል ነው አባላቱ እዛ ውስጥ መብታቸው ያለው? አሁን በሰፊው የምንሰማው የወታደር አካል ጥያቄዎች ሊያነሳ ይችላል። መጀመሪያ ግን ትዕዛዙን ፈጽሞ ነው ጥያቄ የሚያነሳው እንጂ የሞትና የሽረት ጉዳይ ባለበት ሁኔታ ላይ ቁጭ ብለን እንወያይ አይባልም የሚል መሰረታዊ ሀሳብ አለ። እነኚህ ነገሮች ሁሉ እስካሁን ድረስ በድርጅቱ ውስጥ ለተደረጉት ወይም ላልተደረጉት ጥያቄዎች መልስ የሚሰጡ ነገሮች ይመስለኛል እና አሉባልታውንም የሚቀንሱ ይመስለኛል በበኩሌ። ሌላው በሌላ ስሜት ይሄ ጥያቄ አሁን ጎልቶ የሚነሳበት ምክንያት ያለው ይመስለኛል ድርጅቱ በአሸናፊነት ስላልተወጣ ነው። አሸናፊ ሆኖ የመንግስት ስልጣን ቢይዝ ኖሮ እነኚህ አሁን የተነሱት ጥያቄዎች ሁሉ ወይም የሚያነሱት ግለሰቦች ሁሉ ጥያቄውን አያነሱትም ነበር። ይሄም ሌላ ገጽታ ነው። በተሸናፊነት ቦታ ላይ አሁን ስላል ደካማ ድርጅት ስለታየ ከዚህ ውስጥ ለመውጣት የሚፈልጉ ሲሻንቂስ ወገኛ አይነት ነገር ይህን እንደ ምክንያት አድርጎ የሚያቀርቡት ይመስለኛል። ይህም በሰፊው መታየት ያለበት ይመስለኛል። ወደፊት እነኝህን ነገሮችን ይዘን ስንወጣ እንዴት አድርገን ነው የምናቀርበው? በየጊዜው በየቦታው የተደረገው ሂደት እውነት ጥፋትና ድክመት ሆኖ ወይ የሚለው ጥያቄ መታየት ያለበት ይመስለኛል። ሌላ ጥያቄ የሚመስለኝ ከዚሁ ጋር ተያይዞ የሚሄደው ይሄ እንቅስቃሴ ተራ እንቅስቃሴ አልነበረም። ሀገሪቱን መሰረታዊ ለውጥ ለማምጣት የሚደረግ ሙከራ ነበረ። በዚህ ላይ ቅድም ሰለሞን በትክክል እንዳነሳው የፓርቲ አሰራር በሀገራችን ውስጥ እንግዳ ነበረ እና በዚህ ስር ነቀል ሶሻሊስት ስርዓት ለመመስረት የሚሞክር ኃይል በተለያየ አገሮች ውስጥ የተደረጉትን ልምዶችን አስተያይቶ ይሄ ድርጅቱ የወሰዳቸው ነገሮች እንዴት ነው ሚዛን የሚሰጣቸው የሚሉትን ነገሮችን ብናያቸው በአባላቱ ዘንድ የተሻለ አንደርስታንድ የሚፈጥር ይመስለኛል።
እኔ ተጨማሪ ላረግ የምፈልገው ምንድን ነው፣ በሰራዊታችን በያሃሰ ውስጥ በነበርንበት ጊዜ በአንድ የፓርቲ በፕሪንሲፕሉ መሰረት የአንድ ፓርቲ ሲስተም ስለነበር ዋን ፓርቲ ሲስተም ሶሻሊስት ሲስተም፣ በዛ ወቅት የነበረውን ሁኔታ ስንገመግም ፓርቲው ሁለት አካላቶችን ይዞ ነበር የሚሄደው። የፓርቲ አባላት የሚባሉ አሉ፣ የብዙሃን ድርጅቶች ሆነው በብዙሃን ድርጅት ስር ፓርቲውን ህይወታቸውን ሰጥተው የሚያገለግሉ ጓዶችም ነበሩ፣ ከየብዙሃን ድርጅቶቹ ተመልምለው የገቡ። በዛ የስራ አሰራር ስናየው የነበረው መዛነፍ የፓርቲ አባላቶች በተለያዩ የፓርቲ መዋቅሩ የተመለመሉ ፓርቲ አባላት የሚባሉት ይሄንን የድርጅቱን የኢነር ዲሞክራሲ እንትኑን የውስጡን እንትን መጠቀም ሲችሉ የብዙሃኑ ማህበር አቅፏቸው በዛ በሰራዊት ውስጥ አካባቢ የተሰበሰቡት ግን የተለያየ እንትን ነበራቸው። እነዚህ የፓርቲ አባላቶች የነበሩት በኮሚሳር ደረጃ በኃይል ኮሚሳር የነበሩት ሌሎችም እንደዚሁ በስራቸው የነበሩት የንቃተ እንትናቸው የተለያየ ስለነበረ በብዙሃን ድርጅቶች አካባቢ የነበሩት ደግሞ ከኮሚሳሮቹ በንቃት በእንትን ትንሽ የሚሻሉ ስለነበረ በዛ ጊዜ የፓርቲው እንትን አስተማሪዎችና የፓርቲውን መስመር አስጠባቂዎች የነበሩ ኮሚሳሮች የመመልመሉን ጉዳይ እነዚህን ሰዎች እየመለወሉ ወደ ፓርቲ ሜምበርነት የማስገባቱን ጉዳይ በትክክል ባለመስራታቸው፣ ትምህርት እንደ ልባችን እንደ ድሮ በተደራጅ በከተማ ውስጥ በተደራጅ የተነሳ የተማርነውን የተለያዩ የትምህርት ይዘቶችን ሰራዊቱን መቀጠል ባለመቻሉ፣ እነዚህን በመሳሰሉ ጉዳዮች በብዛት የነበረው በጣም በብዛት የነበረው የህብረተሰቡ ክፍል እነዚህ በሙያ ያሰባሰባቸውና የብዙሃን ድርጅቶች የሚባሉት በባህል የባህላችንም ተጽዕኖ ስለነበረ የባህላችን አወጣጥና አሁን ይሄ ነገር አሁንም ቢሆን በድርጅታችን ውስጥ ትንሽ ችግር የፈጠረ ይመስለኛል። እኔ ባህላዊ ከነበረው የፊውዳል ባህል አስተሳሰብ ግለሰቦችን የማክበር ግለሰቦችን የማመን እንደገና ደግሞ መለስ ብለን እከሌ ከተናገረ ይሄ ነገር ልክ ነው የሚለው ያ በንቃተ ህሊናችን በትምህርት በፍጹም የባህል ለውጥ የባህል ማሻሻል የራሳችንን መብት የማስጠበቅ ሁኔታው ባህላችንን የማስተማር ሁኔታ ድርጅቱ ለጋ ስለነበረ ይህን ሁሉ አጠናቆ ለመሄድ ባለመቻሉ እና እነዚህም የእውቀት እና የድርጅት የስራ አከፋፈል የተለያየ እንደነበረ እና ብዙ የተለያዩ እንትኖች ስለነበሩት በጊዜው ደግሞ ያው በከተማ በጣም እንትን ያለው ሁኔታ የመመታት ሁኔታ ስለነበረ ይሄ ሁሉ ኢንተርናል ዲሞክራሲውን አጣቦታል። ቢሆንም የኢንተርናል ዲሞክራሲው ለመላው የሰራዊቱ አካል እና ለሞላው ህብረተሰብ እንዲሳተፍ በነበረው የነበረው አካል ጥረቱ በጣም እንትን ነበር የተሳካል ነበርም ጥረቱን በጣም የማስተማር ሁኔታ በተለይ በጣም ዲሞም እንኳን በደንብ ማደርስበት ሁኔታ ነበር በሰራዊት ውስጥ እና ይሄንን እንትን ብሎ ይሄንን አይቶ በአሁኑ ሰዓት ፕሪንሲፕሉ ማለትም የምንከተለው መህሪ መመሪያችን ሶሻል ዲሞክራሲ ሲሆን ይሄ ኢንተርናል ዲሞክራሲ ዊዝን ሶሻል ዲሞክራቲክ ፓርቲ ውስጥ እንዴት ይሄዳል እንዴት መካሄድ አለበት አባላቶች የንቃታቸው የተለያየ ያመለካከታቸው የተለያየ የባህል አመጣጣቸው እንዴት ማያያዝና ማስተማር ይቻላል የሚለው ላይ አሁንም እኔ ድክመት ያለሁኝና ይሄ የማስተማር የማስተማርና የመማሪያ ጽሁፎች በየጊዜው በድርጅቱ በየጊዜው እንደ ውሃ መፍሰስ ያለባቸው ይመስለኛል። የተለያዩ የውይይቶች መድረኮች አሉን በድርጅታችን ውስጥ አሁንም የተለያዩ ስብሰባዎች እናደርጋለን። በተግባር ላይ ብቻ ሳይሆን ራሳችንን አባላቶችን የሚያስተምረን አባላቶችን እንዴት ህብረተሰቡን እናገለግላለን ብለን ስንነሳ እኛ ምን ያህል እናቃለን ለማገልገል እኮ ማወቅም ይገባል። ያልተማረ ጥሩ አገልግሎት አይሰጥም። ስለዚህ እነዚህን ነገሮች አሳክተን በተለይ የባህላችንን የሚባህላችን ያመጣውን ግተታ የሳይኮሎጂካል ሜካፕ እነዚህን የመሳሰሉትን ነገሮች አሁንም ድርጅታችን በከባዱ መስራት ያለበት ይመስለኛል። ለትልቁ ትግል ለመዘጋጀት ራሳችንን በተለያየ መንገድ ራሳችንን አባላቶችን በተለያየ መንገድ ማዘጋጀት አለበት። እኔ የአሲምባን መድረክ በዚህ አበኳን የሚያደርገውን ትግል በጣም እደግፋለሁኝ በጣም አከብረዋለሁ ትልቅ እንትን ነው እና ይሄንን እንግዲህ ድርጅቱ ማረግ አለበት። በሁለተኛ ደረጃ የውስጣችንን ሳይሆን በውጪ በአጠቃላይ የሚወረወርብን ይሄንን የማጥፋት ዘመቻ ትንሽ ጠበቅ ባለ ይሄ ላላ ያለ ሊብራል የሆነ እንትን የያዘ ይመስለኛል ፓርቲያችን። በከባዱ እንደ ድሮው ራሳችንን በጣም ዲፌንድ ማድረግ ያለብን ይመስለኛል። በሌላ በኩል ዲሞክራቲክ እንትን ሲፈጠር ራስንም ደግሞ በተጨባጭ ሁኔታ ጠንካራ ማድረግ መከላከል አያም የኔ የሃፓ አባል ነኝ የሃፓ ሲነሳ የሃፓ ሲሰደብ የሃፓ ሲወቀስ ቁጭ ብዬ ማየት እና ለዘብተኛ መሆን አይቻልም። የተነሳበትንም ይሄን የፕሪንሲፕል ዲፌንድ ማድረግ ያስፈልጋል በያለንበት እንደ ድሮው እና ይሄን ነገሮችን ደግሞ ስልትና ቅጅ ያነሳ እያስተካከለ አመራሩ ብቻ ሳይሆን እኛም ከውስጥ ያለነው የድርጅቱ አባላቶች ይሄንን ነገር በትክክል እንድንሰራ አጥብቄ ጠይቃለሁ። እግዚአብሔር ይስጥልኝ።
እሺ እናመሰግናለን እህታችን ጸዳለ። አይሰማም? እሺ እናመሰግናለን እህታችን። ጥሩ ጥያቄ ነው። ጥሩ ሀሳብ ነው የሰጠሽን። እንግዲህ አቶ ሰለሞን ሚሎል ከቤቱ ሌላ አስተያየት ካለ ቆይ በዚህ ነው የምትጠቀመው። ቆይ አንዴ ጠብቁን።
በመሰረቱ ብዙ ተነሱ ጥያቄዎች የተመለሱ መስሎኛል እና ወደፊት እንሄድ የሚልም አስተያየት ስላለ በዛ ከፓልቶኩም እዚህም አካባቢ ምናልባት በጣም ፕሬስ የሚያደርግ ጥያቄ አለኝ ከሚለው በስተቀር ሌሎች ጥያቄዎችን ለወደፊቱ ትተን ይህንን አጀንዳ ዘግተን ለእረፍት ብንወጣ ጥሩ ይመስለኛል። ይህ ቤት ምን ይመስለዋል? በተቀረ ግን ስለ ዲጂታል ዴሞክራሲ ውስጥ ዴሞክራሲ ከተነሳ አይቀር ለቀድሞ አባላት መገለጥ ያለበት አብይ ኢንፎርሜሽን ያለ ይመስለኛል። ይሄውም በአሁኑ ጊዜ ድርጅቱ እንዴት ነው የዴሞክራሲን ጉዳዮች የሚያስተናግደው የሚለው ኢምፖርታንት ነው። በመሰረቱ አባላት በድርጅቱ ውስጥ አባላት የሆኑ የድርጅቱ መዋቅሮች አመራራቸውን እየመረጡ ነው የሚያስቀምጡት። በአሁኑ ጊዜ አንዱ ዴሞክራሲ ይሄ ነው። ብዙ ጉዳዮች ድርጅቱን ያጋጠሙት ጉዳዮች የሀገር ጉዳይ በድርጅት ውስጥ ውይይት ይካሄድባቸዋል። ውሳኔዎች ይተላለፋሉ። ጉባኤዎች ይደረጋሉ። በተከታታይ ጉባኤዎችን ስንጠራ ሰምታቸዋል። ይሄ ለድርጅቱ አባላት እንግዳ ባይሆንም ውጭ ላላችሁት ኢንፎርሜሽን ይመስለኛል። እና ዴሞክራሲን ውስጥ ድርጅት ዴሞክራሲን ኤክሰርሳይዝ ለማድረግ ልዩ ትኩረት ተሰጥቶት ሙከራ እየተደረገ ነው። ይሄ እንግዲህ ፐርፌክት አደርገን በተወሰኑ ኤሪያዎች ላይ ዝንፈቶች ሊኖሩ ይችላሉ፣ ወይንም ያላሟላናቸው ነገሮች ሊኖሩ ይችላሉ። ይሁን እንጂ ዴሞክራሲያዊ አሰራርን ተከትለን ውስጥ ፓርቲ ዴሞክራሲን አክብረን ለመሄድ ሙከራዎች ይደረጋሉ፣ ጥረቶች ይደረጋሉ። በዚያም አይነት ነው አሁን ስራው ቀጥሎ ያለው በኢያፓ ውስጥ ማለቴ ነው። መሰረታዊ በሆኑ ጉዳዮች ላይ አባላት ተወያይተው ውሳኔያቸውን ይሰጣሉ። በተለይም ጉባኤዎች በሶስት አመት አንድ ጊዜ ሳያሰልሱ እየተደረጉ ነው አሁን ሪሰንትሊ። እና ይሄንን አይ ቲንክ ውጭ የቆያችሁት ማወቅ ይኖርባቸዋል። የአባላት እንትን ሚና ጎላ እያለ እና እየጨመረ የመጣበት ሁኔታ ነው። በዚያ መልኩ ድሮ ያው ይሄንን ማድረግ አይቻልም። ከበላይ ያሉ አካሎች ናቸው አመራር የሚመድቡት። ውሳኔም ሲሰጥ ቤዚካሊ ውሳኔ ተሰጥቶ ለእኛ መግለጫ ነው የሚተላለፍልን። ያ አይደለም አሁን። በተለይም አብይ በሆኑ የፖሊሲ ጉዳዮች ላይ አባላት ተመካክረውበት ከዚያ በኋላ ነው ውሳኔ የሚሰጠው። ይሄን ልታውቁት የሚያስፈልግ ይመስለኛል። ይህን ካል ዘንዳ ለው ነገር አለ። ነሲቡ የሚለው ነገር አለው። ይሄንን አጀንዳ ከመዝጋታችን በፊት የማይዘለል ጥያቄ ነው። ያሰብከው ነገር ስላለ እሷን የምትናገር ነው። መልካም እንግዲህ ይሄን ልስጥ።
ይቅርታ አዎ፣ ቸርማን አመሰግናለሁ ስለሰጠኝ እድል። የኔ ሀሳብ እንኳን እስካሁን እየተነሱ ባሉት ሀሳብ የተለየ ሀሳብ ኖሮኝ አይደለም እጄን አነሳሁት፣ ግን እንደው ልሳተፍ ከምል ግምት ነው። ይሄ የቅራኔ አያያዝ የሚለው ምስረት ሀሳብ ከኢሕአፓና ከኢሕአፓ አኳያ ብቻ ሳይሆን ኦቨርኦል ከሀገሪቱም ሂስቶሪካል አመጣጥ ጋር ለረጅም ጊዜ ሲያስቸግር የቆየ ከዚህ ትውልድ በፊት የጀመረ እና ምንጊዜ መልስ ያላገኘ በቀጣይነት በተለያየ መልክ የቀጠለ እና ሲያስቸግር የኖረ ነው። ይህም ትውልድ እንግዲህ የዛ ተካፋይ ሆኖ ኢንፍራስትራክቸር ሳኖረው ልዩነትን አፈታት ዘይቤ ከእናት ከአባት ከትምህርት ቤት ከጎረቤት ሳይማር በራሱ ጥረት አንድ የገባበት ችግር አለ። ያ ችግር እንግዲህ ላለፉት 35 ዓመታት ሁላችንም ያሳለፍንባቸው መንገዶች ናቸው ብዬ ገምታለሁ። ያንን ዝርዝር ውስጥ መግባቱ አስፈላጊ ባይሆንም ከአጼዎቹ ወዲህ ይሄ ትውልድ ያለፋቸው አንኳር የሆኑ ችግሮች አሉ። ከተማሪው ዘመን ጀምሮ የነበሩት ልዩነቶች ብዙዎቻቸው የምታውቁ ናቸው። በዚሁና በዚሁ ሀገር ውስጥ ደግሞ በአዲስ አበባ ዩኒቨርሲቲ አካባቢ ያሉት ከእኛ ድሜ ትንሽ ከፍ ያሉ ችግሮች ተዋርደው እኛንም ደርሶ እስካሁንም እየቀጠሉ ያሉበት ሁኔታ ነው አለው። ከዛም ከተማሪ እንቅስቃሴ በኋላ እንግዲህ ድርጅቶች መፈጠር ጀመሩ። ደርግ ስልጣን ያዘ። ሊስቱም እያለ እንግዲህ አሁን ያለንበትን ደረጃ እንደርሳለን። ዋናውና እኔ እንኳን እጅን እንዳነሳ ያስገደደኝ ይሄ ዋነኛ የሆነ ችግራችን በጥናት ሲቀርባል አንድም ቀን አይቻለቅም አንድም ቀን ይሄ ከገንዘብ ጋር ከባህል ጋር ከስልጣን ጋር ከመብት ጥያቄ ጋር ታይዞ በተለያየ አካባቢ ግለሰቦችና ድርጅቶች ራሳቸውን ሲያንጸባርቁ ይታያል። እንጀር ግን አፕሮች አልተደረገም። ቅድም ሰሌ ባለው ጥያቄ ላይ ቼርማኑ ሳሁን ሰለሞን እርመት ፈለኩት ለምሳሌ ሀፓ ውስጥ የነበሩት የትግል ዜጎች ለመፍትሄ በምስር ጥያቄዎች ተነስቶ ነበር መሰለኝ። ከፓርቶቹ ናቲንክ ብሄራን ነው የተጠየቀው መሰለኝ። እና በጣም መሰረታዊ ጥያቄ ነው። ሰፊ መድረክ በሌለበት ሁኔታዎች ባልተፈጥሩበት አካባቢ ምናልባት ሊስተናገዱ ይችላሉ። ልዩነቶች ግን ቱ ዋት ኤክስቴንት የሚለው ኮስቸነብል ነው የሚሆነው። ቬሪ ሊሚትድ ነው የሚሆነው። ባላንስ ሊያኖረው ይችላል፣ ፊድባክ ሊያኖረው ይችላል። ቅድሙ የሚጠቅሰው ተለሆናል ነገር ይሄ የምታስብ አለበት ጥያቄ ነው። ያ እንግዲህ ኢህአፓ ፈልጎና ወዶ ሳይሆን ተገዶ ነው በምስጢር የመደራጀቱ የመሰባሰቡ። ሌላ አማራጭም ስለሌለው በሀገር ሀገር ውጭ ይመስለኛል። ያ ሁኔታ እስክፈጠር ጊዜ ግን ውጭ ያሉ ጓዶች ያለንም ጓዶችም ሆነ ወይም ደግሞ የህብረተሰብ ጥያቄ ነው ዝም እየተጓዝናለ ነው። እና በተወሰነ ደረጃ ሰው ምልናል ከሪንጉ ወጣ ብሎ ብለን ማየቱ አስፈላጊ ይመስለኛል። ለእጅ ነነሳውበት አንዱ ነገር መታሰብ አለበት፣ እንደ ጥናት መመርመር አለበት። ይህ ጥያቄ ይመስለኛል ለኢትዮጵያ ጥያቄ የቅራኔ አያያዝ የብሔረሰቦች ጥያቄ አካባቢ ያሉት አበይት ይሄ ምንድን ነው የምንላቸው በአንድ ጎራ በኩል ጠባቦች፣ ሌላ በኩል ደግሞ ፍጹም ኢትዮጵያ እኛ ከምንፈልጋትና እኛ ከምናያት ውጭ የለችም በሚሉት መካከል ሳንዱች የሆነ ነው። ይሄ ግራ ቀምሶ ኃይል ያለው በሁለቱም በኩል አንድ የቀኙንም የግራውንም አቸንፎ መውጣት ያልቻለበት እና በመካከል ሁለቱንም ሳስፋ ለማድረግ በመካከል ወዲህ ወዲህ ሲባል ሳንዱች ሆኖ እየተቀረ ነው አለው። ከዚህ ለመውጣት ጎራውን ለመለየት እንደ ቅራኔ አሰላለፍ ማየቱ አስፈላጊ ይመስለኛል። ለምን ነው እድል ስለሰጣችሁ በጣም አመሰግናለሁ።
እሺ፣ እናመሰግናለን ወንድማችን። ሌላ አስተያየት? ከረፍት በኋላ እሺ። ቆይ ከብሬክ በፊት ግን ደርሷል። ቆይ ከዛ አንድ ግጥም ሲባል አንድ ግጥም ያንቡና ትደርናል። እሺ ብሬክ በፊት ካሲምባሩም አንድ ግጥም እናሰማ ብለው ጠይቀዋል። ቀጥታ እሱን ሰምተን ወደ እረፍት ለምሳ እንወጣለን። ማይኩን አስቻለው ያዝ።
እሺ ወንድሞቼ እህቶቼ፣ በዳላስ ስብሰባ የምታደርጉ እንኳን ደህና መጣችሁ። በመጀመሪያ አቶ ሰለሞን ገብረስላሴን በጣም አድርገን እናመሰግናለን። ጥሩ አቀራረብ ነው ያቀረብክልን። ዘኢትዮጵያን ሴንቸሪ ሶሻል ዲሞክራቲክ ሆፕ የሚለው መጽሐፍ እያነበብ ነው ነው በአሲምባ መድረክ ላይ መጥተህ እሱን በደንብ አድርገህ እንደምታብራራልን እርግጠኛ ነን። እንግዲህ አሁኑኑ ቀጠሮ እያያዝኩ ነው። ከዚህ በተረፈ ወንድሞች እህቶች፣ ለማሳሰብ ፈልገው የአሲምባ የውይይት መድረክ ሁል ጊዜ በየቦታው ኢህአፓን ውስጥም ኖርንም አልኖርንም እየተከላከልን የኖርን ሰዎች ሁሉ አሁንም የምንከላከልበት መድረካችን ነው። የዛን ትውልድ የጀግና ትውልድ ታሪክ ከየአቅጣጫው እየወረዱበት ምናልባትም ኢትዮጵያዊነታችን ስለሆነ ነው። በዛ ደረጃ የምንታገልበት መድረክ ስለሆነ ሰብሰብ እንድትሉልን ነው። ከዚህ በተረፈ እንግዲህ ያቀረብነውን መልእክት በሚቀጥለው ከብሬክ በኋላ እናነባለን ተብሏል። በአሁኑ ሰዓት አንዲት ግጥም አለችኝ። መልካም ምሳ፣ ከምሳ በኋላ እናገኛቸዋለን። ጤና ይስጥልኝ።
ትላንትናም ዛሬ እነ ብድር አስሬድን መፍራት ገዳይ ወጥቶ ከአደባባይ ጭቆናን ተጋፋጭ አመፅ አስተማሪ ፋሽስትን አዋራጅ ባንዳን አሳፍ ያኔ ሰዎች የነበሩ ስምንት ቁጥር እስሩን ወፌ ላባውን ችለው የተወጡት
ግድያ ሲጠሩ ሞት ለፋሽስት ብሎ ፈንድቀው ይሄዱ። በእምነት የታነጹ ለጽናት ያበቡት ለመሥዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያተረፉት በሕይወትም ያሉ ዛሬ ምትሉ ይቀጥሉ። አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደንብ ጽፈት ቤት መከላከያና ሀገር ቸል ረጊ ከሴቶች ክልል ውስጥ ከጦራልን በቃ የፍትሐብሔር ፍርደኛ ከአራቱም ማዕዘን በየቀበሌዎቹ ደግሞ ይከፍተኛል እኮ የተተለተሉት መንገድ የተጣሉት ወሎን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውጃ መሳት የተለበለቡት የደቀቀው ገንዘብ ይዘው ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ ርሱይ ከወለጋ ሐረር ከከፋና ባሌ የሸዋ ጋሞ ጎፋ የተጨፈጨፉት ገብዛቸው አዎ ያኔ ሰዎች የነበሩት ደብቃ ሰለቻ ቆጥላ የሰፈሩት በመቁረስ በመቁረስ የተመዳደሙት ከአንድ አብራክ እንደወጣ የሚተዛዘሙት ከአስር እስከ አስራ አምስት አንድ ሳህን ምግብ የሚጎራረሱ አንድ ካንቱን በሆነ አስራ ሁለት ሆኖ የሚመገብ እኩ ያኔ ባይኑካ ባይኑካሽን የሚቀላለዱት መጽሐፉን በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡ ቁቤ ጠባቂውን ጠመንጃዥን ቀለሙን ያስጠርጡት ፊቱን ወደ ፋሽስት እንዲያዞር ያደርጉ ዘፎበኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያን ሰዎች የነበሩት በአንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደል ያጋለ ለገዢ ለአድሩ ራሳቸውን ከፎቅ ዘለው የፈጠፈጡት ወደቅ ቦታ አይደለም ወርቆ ብርሃን መነሳት እንጂ ብሎ ያስተማሩት በተግባር ያሳዩ ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉም የቀጠሉት ሽንፋው ዙሪያውን ከዚያን ከጠበደ አርማጮና ቋራ እስላም ገና ጠለምት የሰይጣን መጣ ሰመንጃ ነው ነው እኮ ከሚያን ጸምሩ አድሴንና ደግሞም ካህኑ ሴቱ በለሳና ረባ አዎ ከማክሴ ያገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ክፉን ግን ቆይቅጠል በደብተሩ ረቀት ጠቅለው እያጨሱ ካገኙም ጎጅ ጎጅ አላም ወዲያጎን እየቀማመሱ ከፊት ለፊት ፋሽስት ከኋላ ዘረኛ ከመሃል እነሱ ህዝብ አገሬም ብለው ግብ ግቡ ገጥመው ለቁ ሰው በላ እየተታኮሱ ህይወት እየጣሉ ህይወት እያነሱ እኮና ከትውልድ ትውልድ የሚተላለፉ በንጹ ደማቸው ታሪክ መጻፉ ከእርፍ አራፍ መሃል ስንጠራ ይባል እንዳውለ ጠብታ ሙሴን ፀሐዬ ደረሰ ካሳ ለማጋሹና ያብሩ ሸትረታ የሰዓት መኮንን መኩሪያ አሸናፊ ሳምሶን አረማየው ሰለሚድ አህመድ ኮስመ ደብሬ ፋጡማኒ ብሩክ ሞገስ ሻፊ አንዳንድኛ ብራን ቀብሩና ደመ ኤርፓና ሻኪሌ ግርማቸው አቻሜ በቃሉ ረጅም ራርም ሸረፋ ተክላይና ጻድቃን የአጎት ተፈራ ጋይምና ሰፋ አዎ ኩያኔ አለምና ሳባ በቃሉ ጋር ትርሴትና ጃምላ አስካሪንና አስገዳ ፍርሃትን ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸው እንደ ትግሎ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ ራሳቸውን አንሶላ በቀጭን ቆራርጠው አጠንክሮ ገንበው የተንጠረጠ አንተ የማማር የመሰለም በረካ ዘቢባ ታረም ያ መምር ፋሲካ ዋቢና መጋሌ አዳሙ አውጊቾ ኑርሊ መቀለ ይዛን አድልጊቾ እኩ ሰዎች የነበሩት እኩ አሁንም ያሉት ባለ ተራራ እምነት የጽናት ባለጸጎች ሁሉ የቀጠሉ እድሜ ልክ በታሪክ ሰፍሮ የሚኖሩ እነ ስማዕትሬ እኔና እንጅሬ በጥላቸው ብቻ ጠላት አሸባሪ አገር ወገር አኩሪ ባንዳና አባራሪ እነ ክፉ ስሙ አህመድና መሳይ ቶሎሳና አብዶ የአመምር በላይ የዘለቀ መሪ ተሰማ ድረሳ ሰለሞን ጊዮርጊስ አንጋ ሁሴን አበይ ኢማሙ ድረስ ንሳነ ጣሙ ቤቶምና አስመላሽ ርስቴ ባገና ያችን ዳሮ ነጋሽ እነምን ወስቱ ከቶም የማይረሱ በአመፅ በትግሉ እየተታገሱ አዎ ያንም እንደዛሬው ሌሎችም ነበሩ ከአመፅ ተደብቀው ቁም ሳጥን ኋላ የተቀረቀ አሁንም እንደ ትላንቱ እንደገናም ዛሬ
የሚያሸረግሉ መስሎላ ፍራትም ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፎ ሰጥቶ የሚሽከረከሩ ባጃግን ይዞ ዛሬም እንደ ትላንት ገዢ ሰው ጠቅ ሲል የሚወረውሩት በቃላቶች ቅባል እኮ እንደ በቁ ምራር እንደ ጭንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እንደ ፈጥኖ ደራሽ ከፋሽስት አዳራሽ የወጋውን ጭሆ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዛፍ ከፓርላማ ወድ እነ ሽብርዴ አሁ ሰዎች የሚረቡ አሁን
እሺ ወንድሞች እህቶች በጣም እግዚአብሔር ይስጥልን መልካም ሳ እንግዲህ ስትመለሱ አሉላ መልክት አሳየናል ፕሮግራማችን እንቀጥላለን ማይኩን አሁን ላሉላ ለቃለሁ እግዚአብሔር ይስጥልን
እሺ እናመሰግናለን